ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በማስከተልም ብላቴን ጌታሕሩይ ወልደ ሥላሴ የአድዋን ድል በሚመለከት የኢትዮጵያ ታሪክ ከንግሥተ ሳባ እስከ ታላቁ የአድዋ ድል በሚል መጽሐፋቸው ያሰፈሩትን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። 121ኛው የአድዋ ድል በዓል በዓለም ሁሉ ባሉ ኢትዮጵያውያን ዘንድ በከፍተኛ ስነ ስርዓት ተከብሮ ውሏል። የአድዋ ድል ኢትዮጵያውያን የጣሊያንን ወራሪ ድባቅ መተው የሀገራቸውን ነጻነት ያስከበሩበት፣ ኢትዮጵያውያን ብቻ ሳይሆን መላው የጥቁር ሕዝብ ለዘላለም በጀግንነቱ እንዲኮራ ያደረጉበት ታላቅ ድል ነው። የተለያዩ ብሔረሰቦችና ቋንቋ ተናጋሪዎች፣ የተለያዩ እምነት ተከታዮች፣ ሴቶች፣ ወንዶች፣ ወጣቶች፣ ሽማግሌዎች ሁሉም ባንድ ላይ ደማቸውን በማፍሰስና አጥንታቸውን በመከስከስ ጠላትን ድል መተው የሀገራቸውን ነጻነት ያስጠበቁበት ታላቅ ቀን በመሆኑ ኢትዮጵያውያን በከፍተኛ ስሜት አክብረው ውለዋል። የወያኔ አገዛዝ ረቡዕ ማምሻውን በሰጠው መግለጫ የቤኒሻንጉል ሕዝብ ነጻ አውጪ ንቅናቄ የተባለ ቡድን አባላት የአባይን ድልድይ ለማጥቃት ጥረት ሲያደርጉ የተደመሰሱ መሆናቸውን ገልጿል። እርምጃው የተወሰደባቸው የተባሉት ቁጥር በአጠቃላይ 20 ሲሆን 13ቱ ወዲያውኑ መገደላቸውና 7ቱ ወደ ሱዳን ሸሽተው ከሄዱ በኋላ በሱዳን ባለስልጣኖች ተይዘው ለወያኔ ባለስልጣኖች በመሰጠታቸው እርምጃ የተወሰደባቸው መሆኑ ተነግሯል። ሰዎቹ በሻቢያ የሰለጠኑና የተላኩ በሆናቸው ሲነገር ሌላ የውጭ እጅ ያለበት መሆኑም ተጠቁሟል። የወያኔ አገዛዝ ከውስጥ ውጥረት ሲገጥመውና ዲፕሎማሲያዊ ተረፌታ ለማግኘት አስመሳይ ጥቃትና የውሸት ቲያትሮች ሰርቶ ይፋ ሲያደርግ መቆየቱ የተለመደ ቢሆንም በአሁኑ ወቅት ተሰነዘረ የተባለው ጥቃት ትክክለኛነት ማረጋገጥ አልተቻለም። በቅርቡ በወያኔ አገዛዝና በደቡብ ሱዳን መሪ መካከል ተደረገ የተባለው ስምምነት በአካባቢው ሰላም እስከሌለ ድረስ ተግባራዊ ሊሆን እንደማይችል ተገለጸ። SPLA-IO የተባለው በተቃውሞ ላይ ያለው የደቡብ ሕዝብ ነጻ አውጪ ግንባር መሪ በሰጡት መግለጫ በሪክ ማቻር የሚመራው ጦር በወሰን አካባቢ ያሉ ቦታዎችን ሙሉ በሙሉ የተቆጣጠረው በመሆኑ ስምምነቱ ተግባራዊ ሊሆን አይችልም ብለዋል። ተግባራዊ ሊሆን የሚችለው ሰላም ሲፈጠር ብቻ ስለሆነ በቅድሚያ ይህን እውን ለማድረግ የሚቻልበትን ሁኔታ መፍጠር ያስፈልጋል ብለዋል። ከሶማሊያ ተገንጥላ የራሷ መንግስት የመሰረተችው ሶማሊላንድ ሁለት የእርዳታ ሰጪ ድርጅቶች አባሎችን ከሀገሯ ያባረረች መሆኑን ገልጻለች። የሀገሪቱ የፕላን ሚኒስትር ረቡዕ የካቲት 22 ቀን ለጋዜጠኞች በሰጡት መግለጫ የዳኒሽ ዴማን ግሩፕ እና ዳኒሽ ሪፊውጂ ካውንስል የሚባሉ ድርጅቶች ባለስልጣኖች በሀገሪቱ ዜጎች ላይ ሰራተኞቻቸው የሃይማኖት ጸሎት እንዳያደርሱ በመከልከላቸው ሃይማኖቱንም በመስደባቸው ሁለቱንም ከሀገር እንዲወጡ የተደረጉ መሆናቸውን ገልጸዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በቦኮ ሐራም ምክንያት ጉዳት የደረሰባቸውን አራት ሀገሮች ለመጎብኘት ረቡዕ የካቲት 22 ቀን ጉዞ የጀመሩ መሆናቸው ታውቋል። የምክር ቤቱ አባላት የሚጎበኟቸው ሀገሮች ናይጄሪያ፣ ናይጀር፣ ቻድ እና ካሜሩን ሲሆኑ የየሀገሮቹ መሪዎችን በማነጋገር አሸባሪውን ኃይል ለመቋቋም ምን እየተደረገ መሆኑን ለማወቅና ምን አይነት የጋራ እርምጃ መውሰድ እንደሚቻል ውይይት ለማካሄድ መሆኑም ታውቋል። የጸጥታው ምክር ቤት አስፈላጊውን እርዳታ ለማድረግ ዝግጁ ነው ተብሏል። የዚምባብዌው ፕሬዚዳንት ሮበርት ሙጋቤ 93ኛ ዓመት የልደት በዓላቸውን ካከበሩ በኋላ ለሕክምና ወደ ሲንጋፖር የሄዱ መሆናቸው ታውቋል። ፕሬዚዳንቱ ወደ ሲንጋፖር የሄዱት ለምርመራ መሆኑንና በሚቀጥለው ሳምንት እንደሚመለሱም የመንግስቱ ቃል አቀባይ ገልጿል። የሙጋቤ ጤና አሳሳቢ ደረጃ ላይ ደርሷል እየተባለ የሚወራ ቢሆንም ባለፈው ሳምንት ባደረጉት ንግግር በጥሩ ሁኔታ ላይ ያሉ መሆናቸውንና በሚቀጥለው ዓመት በሚደረገው ምርጫ ላይ እንደሚወዳደሩ መግለጻቸው ይታወቃል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል።
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የኢትዮጵያ ታሪክ ከንግስተ ሳባ እስከ ታላቁ ያድዋ ድል በብላቴን ጌታ ሆይ ወልደ ስላሴ በ1927 እስከ 1928 ተጻፈ። ክፍል 4 የሰው ልጅ ክቡ ልዑል ራስ መኮንን በጦር አበጋዝነታቸው አላጌ ላይ ከጣሊያኖች ጋር ስለመዋጋታቸው። ልዑል ራስ መኮንን የጦር አበጋዝ ስለሆኑ እንደ ስርዓቱና እንደ ልማዱ እሳቸው ከራስ ሚካኤል ጋር ደጀን ሆነው ራስ መንገሻንና ራስ አሉላን በቀኝ ራስ ወሌን በግራ ፊታውራሪ ገበየሁን በግንባር አርገው ሲጓዙ አሸንጌን ካለፉ በኋላ ጦርነት ሳይደረግ ጣሊያኖች የአላጌን አምባ በእርቅ እንዲለቁ ለማድረግ አስበው ለጣሊያን የጦር አለቃ ለማጆር ቶዞሊ ከዚህ ቀጥሎ ያለውን ቃል ላኩበት። ምንም ለጦርነት ታዝዤ ብመጣ የክርስቲያን ደም በከንቱ እንዳይፈስ እርቅ ማድረግ ይሻላል ብዬ ወደ ጠቅላይ የጦር አለቃ ወደ ጀነራል ባራቲሪ የወዳጅነት ቃል ልኬ ነበር። ነገር ግን እስካሁን ምላሽ ስላልመጣልኝ ወደፊት ለመጓዝና ጦርነት ለማድረግ ግድ ይሆንብኛል። ንጉሠ ነገሥቱም አሸንጌን አልፈው ወደዚህ መጥተዋልና ከዚህ ለመቆየት የማይቻል ነው። ኅዳር 22 ቀን 1888 ዓመተ ምሕረት ማጆር ቶዚዮሊም ከዚህ የሚከተለውን ቃል መለሰላቸው። እጅግ ክቡር ራስ መኮንን ሆይ፣ ወደ ጀነራል ባራቲሪ የጻፉትን ደብዳቤ በዚህ ወር አሳልፌልዎታለሁ። ነገር ግን ይህን ከጻፉ በኋላ ወደፊት መገስገስዎ ጦርነት እንጂ እርቅን አለመፈለግዎን ያስረዳል። ሰው እንደዚህ አደርጋለሁ ብሎ ያስባል እንጂ ፍጻሜው በእግዚአብሔር እጅ ነውና በጦርነት የሚያመጣውን ጉዳት ማንም ሊያውቀው አይችልም እያለ የማስፈራራት ቃል ጨምሮ ላከባቸው። ልዑል ራስ መኮንንም የማጆር ቶዞሊን ደብዳቤ ከተቀበሉ በኋላ በደብዳቤው ውስጥ ለርቅ የሚያበቃ ምልክት ባያገኙበትም በግስጋሴ ሄደው ኅዳር 28 ቀን አላጌ ደረሱ። ፊታውራሪ ገበየሁም በግንባር እየተጓዘ ሰፈሩም ከደጀኑ እየራቀ ነበርና ኅዳር 28 ሌሊቱን በ11 ሰዓት ከማጆር ቶዞሊ ዘበኞች ጋር ተገናኝተው ተኩስ በተጀመረ ጊዜ የራስ መንገሻ ሎሌ ሹማጋሜ ተስፋይ በፍጥነት ወደ ልዑል ራስ መኮንን ሂዶ ይህ አሁን ያለንበት ስፍራ ካምባላጌ ለሚተኮሰው መድፍ የተመቸ ነውና በዚህ ስፍራ ጦርነት መቅጠማችን ቀርቶ በሌላ ወገን ዞረን ብንገጥም ይሻላል ብሎ አመለከተ። ነገር ግን ፊታውራሪ ተክሌና ቀኛዝማች ታፈሰ የተኩሱን ብዛት እየሰሙ ገና ሳይታዘዙ ወደ ፊታውራሪ ገበየው ሄደው ስለተቀላቀሉ ጦርነቱን ለማገድ የማይቻል ሆኖ ነበርና ልዑል ራስ መኮንን የቀሩትን ራሶች በቀኝና በግራ አሰልፈው እርሳቸው በመሃል ሆነው ወደ አምባው ቀርበው ተጋጠሙት። አንድ ሰዓት ያህል እንደተዋጉ በግራ የተሰለፉት ራስ ወሌ በግንባር የገጠማቸውን ድል ስላደረጉት እየሸሸ ላይኛው አምባ ገብቶ መድፍ ይተኩስባቸው ጀመር። የራስ መኮንንና የራስ ሚካኤልም ሰራዊት መሃል ለመሃል ገብተው በጎራዴ ስለተጋጠሙት ራስ መንገሻና ራስ አሉላም በስተጀርባ ዞረው ስለገቡበት ودهالاو لمشش كامباو مورد جمبرة ماجور تزولي جن سمترو جاكنا نبرنا منن بيهون آلم ماركم برو ببرتو سيواغا بسالفولاي موتا يتورنتم نجر وان نوكا ودكا مفتاتونا مفرسو اي كرمنا يتاليان سراويتم بكعينيم بقرام سيششو كبتونا سووم سلطة دبلالكنا منقدو سلطة ببا رزمتو عرات متو متر بميهال قدر يتورورو اللكو بتمن جام كموتوت بقرادي يتمتو يموتوت يبزارلو كتور على قدشم اكلو بسالفوزت موتو اكلوم تماركو اكلوم يششو عملتو بألاقيت أرنت ياللكو تيت عليان سراويت نتشوش تكروش مباند النتونو ولدتشي زت ايمتو سلسا يهون عالو كيتب بيان سراويت وغن كشي يملي بلتو موتوال في توراري غبيهم بغزولاي تكيت تامو سنبتو نبار بيهونم تورنتو نيجمارة السودة مهونو لاغارونا لنغسو لسموم كبرسيل تمن جانتتا بغوراري بلو يالا بجكن الناس يواغا سلو على انقوا بيتوبيا سراويت فيت بطاليان سراويت فيت اجيك يتمسجن هنا كاون زميج عسكدمو غوبزا يو يميبال عديس نفت وطو نبرنا كنفت غوبزا يو عشكر غبي يو يتوالا تزفن اللت يتاليان سراويت يموتو موتو يششو ششتو يتماركو تماركو دلو لدول راس مكونن كهونا بهانا سراويتو بي سفرو قبتو لموتو وندمو النازمدو لبالن جراوم يالكس سجمر لول راس مكوننم يسراويتو نلقصو بسمو قزي بمكوانن تنى بسراويتو مكاكل كومو وندمو تشيوي زاري سلاقراتشن نسأنتنا سلنقوساتشن كبر بنموت لنيا دستانا كبراتشن نونجي موت هاي بالم منا قد دايت عرونجي التالكسو بلاو سلطان عقرو انداغرو لماد اكلو بفرس اكلو بقري هنا يسر رون جبدو يتان عقر بفتاكشو يفكر جمر كدين بوالا اند سلطانو عالم تورنت عدرارك يه يتفعنو يه يتعليانو سايلو يموتون هلو ياسنسو ياسكبرو جمر يكوسلونم بيب على عقرو بيت ያስመሩ እንዲታመም ሙርኩኛውም ሳይጉላላ በከበር እንዲቀመጥ አደረጉ የማጆር ቶዞሊንና የጦር አለቆቹን ምሬሳ አስነስተው በማረግ በታላቅ ሰልፍና ጀብ ወስደው እሳቸውን በዚያው ቆመው አስቀበሯቸው ለኡል ራስ መኮንን ድራ ኢንተርናሽናል ያለም መንግስታትን ህግ አውቀው ከጠላት ወገን የሞቱትን በማስቀበራቸው የቆሰሉትን በማስተማማቸው የተማረኩትንም ባለማጉላላታቸው በኢጣሊያ ሀገር እንኳን ሲመሰገኑ ይኖሩ ነበር ደግሞ ምንም ድሉ ለኢትዮጵያ ቢሆንም መጀመሪያ ፊታውራሪ ገበየው ቀጥሎም ቀኛዝማች ተፈሰ ሳይታዘዙና ሳይስፈቅዱ ከጣሊያን ጋር ጦርነት መግጠማቸው በወታደር ደምብና ህግ ያልተፈቀደ ስለሆነ ነገሩን ለአጼ ምኒልክ እንዲያስታውቁና ይለቀቁ የሚል ትእዛዝ እስኪመጣላቸው የኮመሰር እያደረጉ አስቀመጧቸው ከዚህ በኋላ ባላጌ የተማረከውን መድፉን ጠመንጃውን ጥይቱንም ሌላውንም የጦርነት ቃ ሁሉ አስነስተው የሚቻለውን ይዘው የማይቻለውን በዚያ ባላጌ ዙሪያ ባለው በየባላጋሩ ቤት ተተው ወደ አጼ ምኒልክ የጦርነቱን አቋሃንና የድሉን የምስራች ጽፈው ወደ መቀሌ ጉዞ ጀመሩ አጼ ምኒልክም ባላማጣ ጠግ ሰፍረው ሳሉ የድሉ የምስራች ደረሳቸውና ትልቅ ደስታ ሆነ። የጣሊያን ጠቅላይ የጦር አለቃ ጀነራል ባራቲሪ ግን በሉል ራስ መኮንን አበጋዝነት የመጣውን ሰራዊት ብዛት አጼ ምኒልክም ከወደ ኋላ እየገሰገሱ መምጣታቸውን ስለሰማ ጀነራል አሪሞንዲ የሚባለውን ዋና አድርጎ ማጆር ኢሚሊዮ ማጆር ካቴ ማጆር ጋሊያኖ ለሚባሉ የጦር አለቆች 5000 ወታደሮች ጨምሮ ባላጌ ማጆር ቶዞሊን እርዱ ብሎ ልኮ ነበርና ገና አላጌ ሳይደርሱ የድዱን ወሬ ስለሰሙ ወደ መቀሌ የመመለሳቸው ነገር ሲመካከሩ ከድዱ በኋላ ፊልፊት የሚጓዘው የሸዋና የወሎ የጁም ወታደር ደረሰባቸውና ተኩስ ተጀመረ። ከጣሊያኖችም ወገን 15 ያህል እንደሞቱ የጀነራል አሪሞንዲ ፈረሱ ቆሰለና ወደቀ። እሱ ግን በሌላ ፈረስ ተዛውሮ የቀሩትም የጦር አለቆች ባንድነት ሆነው ወደ መቀሌ አመለጡ። መቀሌም በደረሱ ጊዜ ጀነራል አሪሞንዲ በመቀሌ ምሽግ ከመቆየት ወይም ምሽጉን አፍርሶ ተቶ ከመሄድ የሚሻለውን ምክር ቢጠይቃቸው ከጦር አለቆቹ አንዳንዱ የመቀሌን ምሽግ አፍርሰን ወደ አዲግራት ሄደን ኃይላችንን አበርትተን ብንጠባበቅ ይሻላል እያሉ ተናገሩ። ማጆር ጋሊያኖ የሚባለው ግን የመቀሌን ምሽግ አፍርሰን መድፋችንንና ወታደራችንን ይዘን መሄድ ለጣሊያን ሰንደቅ ዓላማ ውርደት ነውና ምሽጉን ባናፈርሰው ይሻላል፣ እንዲያውም እኔ ራሴ በዚሁ ዋና የጦር አለቃ ሆኜ ለመቅረት ፈቃዴ ነው ብሎ የጀግንነት ቃል ስለተናገረ ሁሉም በዚሁ ተስማምተው ማጆር ጋሊያኖ ከወታደሮቹ ጋር ቀረና ጀነራል አሪሞንዲ የቀሩትን የጦር አለቆች ይዞ ወደ አዲግራት ተጓዘ። አዲግራት ማለት የአጋሚ ዋና ከተማ ነው። ለጊዜው ብርቱ ምሽግ ስለመሸጉበት በቀኝም በግራም በፊትና በኋላም ላለው ለጣሊያን ሰራዊት መሰብሰቢያና መገናኛ አድርገውት ነበር። አጼ ምኒልክም ከአሸንጌ ተጉዘው መሃን ህዝባ ከሚባለው አገር ሲደርሱ ውሎ አድርገው ነበርና ላዩን በበጌም ድር አድርገው ሲጓዙ የነበሩት የጎጃሙ ንጉሥ ተክለ ሃይማኖት መጥተው ተገናኙ። ከዚያም ተጉዘው ጨለቆት ሲደርሱ ራስ መኮንንና በእርሳቸው አበጋዝነት ቀድመው ባላጌ ተዋግተው ድል ያደረጉት ራሶች ሁሉ በታህሳስ 26 ቀን ከአጼ ምኒልክ ጋር ተገናኙ። ባላጌም ከተማረከው መድፍ ማለፊያውን ይዘው ይጓዙ ነበርና አቅርበው ካሳዩ በኋላ ለዛሬው ጦርነት የኛ መድፎች ይበቁናል ተብሎ የተማረኩት መድፎች ወደ ሸዋ እንዲላኩ ተደረገ። በዚያም ዘመን ልደት በ28 ቀን ውሎ ነበርና በዓለ ልደትን በጨለቆት አክብረው በ29 ቀን መቀሌ ገቡ። ስለ መቀሌ ጦርነት፣ መቀሌ የእንደርታ ዋና ከተማ ነው። ጣሊያኖች ራስ መንገሻን በሰንአፌ ድል ካደረጉ በኋላ እየተከታተሉ መጥተው አድዋንም መቀሌንም ይዘውት ነበር። በከተማውም ማጠገብ በጉብታው ላይ ከተሰራው ከእንዳ ኢየሱስ ቤተክርስቲያን ታቦቱን አስወጥተው ብርቱ ምሽግ ጀምረው ሳሉ ራስ መንገሻ ወደ ኋላ እያፈገፈጉ ስለሄዱባቸው የምሽጉን ሥራ ሳይጨርሱ ወደ ደብረ ኃይላና ወደ አላጌ ገስግሰው ነበር። አሁን ግን ባላጌ የነበረው የጣሊያን ጦር አለቃ ሜጀር ታዞሪ ተዋግቶ ድል ከሆነና ከሞተ በኋላ ጀነራል አሪሞንዲ ለእርዳታ መጥቶ ነበርና ካላጌ ጦርነት እየሸሹ ያመለጡት ሁሉ ከጀነራል አሪሞንዲ ጋር ተቀላቅለው ወደ መቀሌ ተጉዘው በምሽጉ ውስጥ ገቡ። በመቀሌም ዙሪያ ካለው አገሩን ኢትዮጵያን እየከዳ ለጣሊያኖች በገንዘብ እየተቀጠረ የገባው ሰው ሁሉ እየፈራ ሚስቱን ልጆቹን ከብቱንም እየያዘ ወደ ምሽጉ ስለገባ ምሽጉ ጠቧቸው ነበር። ሳይጨርስም የቆየውን የምሽጉን ሥራ እጅ በእጅ ብለው ጨረሱት። ካላጌ የመጣውን ቁስለኛ ግን አንድ እንኳ ሳይቀር ወደ አዲግራት ሰደዱት። ምክንያቱም በመቀሌ ምሽግ ያለው ወታደር ቁስለኞቹን እያየ ፍርሃት እንዳያድርበት ነው። ልዑል ራስ መኮንንና የቀሩትም ራሶች ካላጌ እየተከታተሉ ሄደው መቀሌ ሲደርሱ የመቀሌን ምሽግ ከበው ተቀመጡ። ካላጌ እስከ መቀሌ ርቀቱ 60 ኪሎ ሜትር ነው። ልዑል ራስ መኮንን በማናቸውም ቢሆን ጦርነቱ ቀርቶ ነገር ሁሉ በስምምነትና በወዳጅነት እንዲጨርስ ያስቡ ነበርና ይህንኑ ሐሳባቸውን በደብዳቤ አድርገው ለጠቅላይ የጦር አለቃው ጀነራል ባራቲየሪ ወዳለበት ወደ አዲግራት ልከው የዚያን ምላሽ ሲጠባበቁ ለዚሁ ጉዳይ ሌተናንት ፓርቲኒ የተባለ አንድ የወታደር አለቃ ይመጣል ስለተባለ ለእርሱ ተቀባይ ብላታ እንግዳ ተሰማ የተባለ ወደ ምሽጉ ተልኮ ሄደ። ሌተናንት ፓርቲኒም በመጣ ጊዜ ልዑል ራስ መኮንን ከቀሩት ራሶች ጋር ባንድነት ሆነው በወዳጅነት ተቀብለው የርኩን ሐሳብ ነግረው አሰናበቱት። አጼ ምኒልክም ከጨለቆት ተነስተው ወደ መቀሌ በገቡ ጊዜ ከመሽጉ ራቅ ያለ ስፍራ ላይ ሰፈር አድርገው ወዲያው ከንጉሥ ተክለ ሃይማኖት ጋር ከፍ ባለ ስፍራ ላይ ተቀምጠው እንደ ኢየሱስን ምሽግ በመነጽር ሲያዩ አመሹ። ምሽጉ በጣም የተነከረ ነበር። ዙሪያውን በረድፍ በረድፍ የሆነ በግንብና በካብ ተሰርቷል። በስተውጭም ፈረሰኛና እግረኛ ጥሶ እንዳይገባ በሽቦ ታጥሯል። በካቡም ጥግ አፈርና አሸዋ በጆንያ እየተሞላ ተደርድሮበታል። ከዚህም በቀር የሚያሰጋው ስፍራ ዲናሚት፣ ባሩድ፣ ሌላም ይህን የመሰለ የሚፈነዳ ነገር ቀብረውበት ነበር። አጼ ምኒልክም የምሽጉን መጠንከር የዲናሚቱን መቀበር በሰላይና በወሬ ሰምተውት ስለነበረ ወታደሮች ወደ ምሽጉ እንዳይቀርቡና እንዳይዋጉ አስለፍፈው ነበር። ዋና ሐሳባቸውም በዚህ በመቀሌ ምሽግ ሰራዊታቸውን ከማድከም ወደ አጋሚ አልፈው በዚያው በኩል ወደ አስመራ ሄደው ዋናውን ጦርነት በአስመራ ላይ ለማድረግ ነበር። ነገር ግን ሐሳብን የሚጨርሰው ጊዜ ነው እንጂ ሰው ብቻ አይደለምና አንድ ወታደር ስንኩንና ዕቃውን በአጋሰስ ጭኖ ወደ ሰፈር ገብቶ አጋሰሱን ሲያራግፍ በቅሎው ለነበረችና በሰፈር መካከል ፈርጥጣ ስትሄድ በሰፈሩ ያሉት ሌሎችን በቅሎች እየደነበሩና እየፈረጠጡ የጣሊያኖቹ ከብቶች ወደ ተሰማሩበት አቅንተው ስለሄዱ ወታደሮቹ በቅሎቻቸውን ለመመለስ እየተከታተሉ በሮጡ ጊዜ በምሽግ ውስጥ ያሉ ጣሊያኖች የአጼ ምኒልክ ወታደሮች ለጦርነት የመጡ መስሏቸው መድፍ መተኮስ ጀመሩ። አጼ ምኒልክ በፍጥረት ሊቀመኳስ አባተንና በጅሮንድ ባልቻን አስጠርተው መድፍና መትረየስ እየጠንበዳችሁ ተኩሱ ብለው ሊቀመኳስ አባተን በቀኝ በጅሮንድ ባልቻን በግራ ሰደዷቸውና ሲተኩሱ አመሹ። እዚህም በኋላ ልዑል ራስ መኮንንና የቀሩትንም ራሶች አስጠርተው የኔ ሐሳብ ወደ አዲግራት ወደ አስመራ ሄደን ጦርነቱን በዚያ ለማድረግ ነበር። አሁን ግን በዚህ በምሽግ ውስጥ ያሉ ጣሊያኖች መድፍ እየተኮሱ ጦርነት ከጀመሩ እንዲህ ማድረጋቸውን በአይኔ እያየሁ ጠላቴን በስተኋላ አድርጌ ወደፊት አልሄድምና ካብካባችሁን አፈር ደልድላችሁ ጠንክራችሁ ተዋጉ፣ ለመድፉና ለመትረየሱም አባተና ባልቻ ዋና ይሁኑ ብለው አዘዙና ወዲያው ማታውኑ ጀምሮ ሌሊቱን ሁሉ ለመድፍ ለመትረየሱ መታኮሻ የሚበቃ ካብ ተክቦ አደረና ከጠዋቱ ጀምረው ቀኑን ሁሉ ሲታኮሱ ዋሉ። ደግሞ እንደ ኢየሱስ ምሽግ ውስጥ የሚበቃ ውሃ እንደሌለና የውሃው ትልቅ ምንጭ ያለው ከምሽጉ ውጭ መሆኑን አጼ ምኒልክ ሰምተው ነበርና የውሃውን ምንጭ ከመያዝና በውሃ ጥም ከማስጨነቅ የሚሻል ሌላ ነገር አይገኝም ብለው ብዙ ብዙ ጭፍራ ያሏቸውን የእልፍኝ አሽከሮቻቸውን እነ ልጅ ገብረ ጊዮርጊስን፣ እነ ድልነሴን፣ እነ ሸዋየን፣ ሌሎችንም ሁሉ በሌሊት ሄዳችሁ የውሃውን ምንጭ ይዛችሁ ጠብቁ ብለው አዘዟቸው። ከጥቂት አይቱም የጦር ሰራዊት ክፍል በየደንቡ እየታዘዙ ተጨምረውላቸው ነበር። እነዚህም ለውሃው መጠበቅ የታዘዙ ሰዎች ስለ አገራቸውና ስለ ንጉሳቸው ፍቅር ምንም ሳይፈሩ በድፍረት እየሄዱ በዚያው በምንጩ ዙሪያ የመታኮሻ ካብ እየቃቡ ጠንክረው ይጠብቁ ጀመር። ጣሊያኖችም የውሃው ምንጭ ይያዝብናል ብለው አላሰቡም ነበርና የመያዙን ነገር በሰሙ ጊዜ ለመድፍ መተኮስ የማይመቻቸው ስፍራ ስለሆነ ከሌሊቱ በሶስት ሰዓት ተሰልፈው መጥተው እስከ ስድስት ሰዓት ጦርነት ገጠሟቸውና የማይችሉ ስለሆኑ ተመልሰው ወደ ምሽጋቸው ገቡ። ስለሆነም ከሁለቱም ወገን ብዙ ሰዎች መሞታቸው አልቀረም። በነጋም ጊዜ ሊቀ መኳስ አባተ መድፉን እያነጣጠረ ቢተኩስ የዕቃ ቤታቸውንና የመሃል ቤታቸውን ያፈርስባቸው ጀመር። በጅሮንድ ባልቻም በበኩሉ በመነጽር እያየ በመተኮሱና ምሽጉን በመምታቱ ጣሊያኖቹ በጣም ደንግጠው ነበር። እንደዚህም አድርገው 10 ቀን ሙሉ ውሃውን ይዘው ስላስጨነቋቸው እርቅ አስመስለው ለመውጣት ይማከሩ ጀመር። ይህም ሁሉ ሲሆን ራሶቹ ተራ ገብተው ማታ ማታ ወታደሮቻቸውን እየላኩ ዘብ ሲያስጠብቁ ያድሩ ነበርና ጥር 3 ቀን የዘቡ ተራ የልዑል ራስ መኮንን ስለሆነ መኳንንቶቻቸውና ወታደሮቻቸው ለዘብ ጥበቃ ሄደው ሳሉ እስከ መቼ ከዚህ ስንጠባበቅ እንኖራለን?
ቢሆንም ባይሆንም ባንድ ልብ ባንድ ጉልበት ሆነን እንግባበትና ይለይለት ተባብለው እየተፎካከሩ ሄደው የውጭውን የሽቦውን አጥር ቆራርጠው ወደ ካቡ ተጠጉ። ሌሊቱንም ሁሉ መሰላል ሲሰሩ አድረው ሲነጋጋ በአስራአንድ ሰዓት ጀምሮ በመሰላሉ ላይ እየተንጠላጠሉ እጅ ለእጅ እየተያያዙ መውጣት ስለጀመሩ ጣሊያኖቹ የተመቸ ስፍራ ይዘው ነበርና እየተታኮሱ ከመሰላሉ ላይ እየገነጠሉ ይጥሏቸው ጀመር። ይህን የመሰለውን ጦርነት በጦር በጎራዴ በሚዋጉበት በቀድሞው ዘመን ነበር እንጂ በተመንጃ በሚዋጉበት በዛሬው ዘመን ጦርነት የሚሆን አልነበረምና የሉል ራስ መኮንን ሰራዊት የስህተትና የድፍረት ሥራ በመስራታቸው ትልቅ ጉዳት ደረሰባቸው። ምንም እንኳ ብዙ ጣሊያኖች ቢገሉም ከነሱም ወገን ከመኳንንቱም ከወታደሩም ወገን የሞቱ ከ700 ይበልጣሉ። በዚያውም ያለ ጣሊያኖች የጦር አለቃ ሜጆር ጋሊያኖ ምንም እንኳ ምሽጉ የተነከረና የማይደፈር መሆኑን ቢያውቀውም ውሃው ስለተያዘበት በዚያ ብዙ ቀን ለመቆየት እንደማይቻል ተረድቶት ነበርና ከሱ ጋር ያለውን ሙሴ ፌልተር የሚባለውን ወደ ልዑል ራስ መኮንን ልኮ ሰደደው። ለዚያ መልእክት ሙሴ ፌልተር የተመረጠበት ምክንያት እሱ ከዚህ ዘመቻ አስቀድሞ የጣሊያን መንግስት ሰው መሆኑ ሳይገለጥ በሐረር ከተማ እንደ ነጋዴና እንደ ተራ ሰው መስሎ ከሉል ራስ መኮንን ጋር ተላምዶ ነበርና ነገሩን አቃንቶ ሳይመለስ አይቀርም በማለት ነው። ሙሴ ፌልተርም ወደ ሉል ራስ መኮንን ቀርቦ የእናንተ ሰራዊት ወደ ምሽጉ እየቀረበ ለምን ያልቃል? የኛ ሰራዊት ለምን በውሃ ጥም ይሞታል? ነገሩ በፍቅር ከሆነ እንኳ መቀሌም አድግራትንም ለቀን እንሄዳለን እያለ የማታለል ቃል ተናገረ። ሉል ራስ መኮንንም የእርቁን ነገር ወደፊት እንነጋገራለን፣ እኔም ገና መቀሌ እንደደረስኩ ይህንኑ የእርቁን ነገር ወደ ጀነራል ባራቴሪ ልኬ ነበር። አሁን ግን ትናንት የሞቱትን የመኳንቶችንና የወታደሮችን ሬሳ እንዳስቀብር ለማጆር ጋሊያኖ ንገርልኝ ብለው ሰደዱት። ማጆር ጋሊያኖም ይህን በሰማ ጊዜ በዚህ በምሽጉ አጠገብ በምንጩ ዳር ያለው ወታደር ሁሉ ወደ ሰፈሩ የተመለሰ እንደሆነ የሞቱትን ሰዎች ሬሳ ለመውሰድ ትችላላችሁ የሚል ምላሽ ሰጥቶ ሙሴ ፌልተርን መልሶ ሰደደው። ራስ መኮንን ግን እንደ ጦርነቱ ሕግ የሁለቱም ወገን ሬሳ እስቲቀበር የኛ ወታደሮች እንኳን ጠመንጃ እንዳይተኩሱ አድርጌ ጦርነቱን ለማቆም እፈቅዳለሁ እንጂ በምሽጉ አጠገብ ያለው ወታደር ወደ ሰፈር እንዲመለስ አላደርግም በማለት ሐሳባቸውን ስላጠነከሩ የነገሩ ስምምነት በዚሁ ተጨረሰና ሁለቱም ወገኖች የሞቱትን ሰዎች ሁሉ እየወሰዱ አስቀበሩ። በዚያም ቀን ማታ ጣሊያኖች በአጼ ዮሐንስ ጊዜ በሰሃቲ እንዳደረጉት የሸዋን ሰራዊት ለማስደንገጥ አስበው በምሽጉ ውስጥ ሆነው ወደ ሰማይ እየተወረወረ የሚተኮስ የኤሌክትሪክ አርቲፊሻል መብራት ወደ ሰማይ እየወረወሩ ሲያሳዩ አመሹ። ተወርውሮም ሲፈነዳ ልዩ ቀለም እየመሰለ ይታይ ነበር። ነገር ግን የትግራይ ሰራዊት በአጼ ዮሐንስ ጊዜ ሰዓቲ ላይ ባይኑ ስላየው የሸዋና የሌላውም አገር ሰራዊት የሚጎዳ ነገር አለመሆኑን በወሬ ስለሰማው አንድም የደነገጠ ሰው አልነበረም። ከዚህ በኋላ ልዑል ራስ መኮንን ፌልተር ያቀረበውን የእርቅ ሐሳብ ለአጼ ምኒልክ ባስታወቋቸው ጊዜ ጣሊያኖች በእውነት እርቅ ከፈለጉ እኔም ፈቃዴ ነው ብለው ስለተናገሩ ይህንኑ በጽሕፈት አድርገው ለፌልተር ሰጡትና ጀነራል ባራቴሪ ወዳለበት ወደ አዲግራት በግስጋሴ ሄደ። በመቀሌ በእንዳ ኢየሱስ ምሽግ ውስጥ ያሉት ጣሊያኖች የውሃው ምንጭ ስለተያዘባቸው በውሃ ጥም ለማለቅ መቅረባቸውን አስረድቶ የእርቁን ነገር ወደፊት እንጨርሳለንና አሁን የመቀሌን ምሽግ ለቃችሁ አስረክባችሁ ውጡ የሚል ወደ ማጆር ጋሊያኖ የተጻፈ ደብዳቤ ይዞ ተመለሰ። ውሃውንም የሚጠብቁት የአጼ ምኒልክ ዘመኞች በምሽጉ ውስጥ ያሉት ጣሊያኖች ምናልባት እንኳ ኃይል አግኝተው ውሃ ለመቅዳት ቢመጡ እንዳያገኙ ብለው ምንጩን በአፈርና በደንጊያ እየጠቀጠቁ ደፍነውት ነበር። ጣሊያኖችም በውሃ ጥም ከመጨነቃቸው የተነሳ በቀን ለአንድ ሰው የሚሰጡት ውሃ የጠርሙስ እኩሌታ ያውም ድፍርስና መጥፎ ሽታ ያለው ነበር። ማጆር ጋሊያኖ ግን ምንም የመቀሌን ምሽግ ለመልቀቅ ብታዘዝ ለዕቃዎችንና ለመሳሪያዎች ለአወጣጣችንም በጽሕፈት የሆነ አንድ ውል መቀበል ያስፈልገኛል ብሎ ስለተናገረ ሙሴ ፌልተር በጀነራል ባራቴሪ ፈቃድ ከዚህ ቀጥሎ ያለውን የእርቅውል አቀረበ። አንደኛ፣ ጣሊያኖች ምሽጉን በሙሉ ለቀው አጼ ምኒልክ ለሚያዙት ሰው አስረክበው እንዲወጡ፣ ሁለተኛ፣ አጼ ምኒልክም እቃቸውንና መሳሪያቸውን እንዳይወስዱባቸው ወደ አዲግራትም ሲሄዱ ለመኳንንቶቹ መቀመጫ በቅሎዎች ለእቃቸው መጫኛ አጋሰሶች እንዲሰጧቸው፣ ሶስተኛ፣ እስከ አዲግራት የሚሸኙ መኳንንቶች እንዲያዙላቸው ነው። ይህ ስምምነት ከተደረገ በኋላ ጥር 12 ቀን ወደ ማታ በአስር ሰዓት በምሽጉ ውስጥ ያሉት የጣሊያን ወታደሮች መውጣት ጀመሩ። በአንድ ሰዓት ላይ ወጣ። ወታደሮቹም በውሃትም ከመሞት ስለዳኑ ሙዚቃ እየነፉ የደስታ ድምጻቸውን እያሰሙ ወጥተው ለሰፈርም በተፈቀደላቸው በመቀሌ ሜዳ ሰፍረው ነበር። ይህም ከሆነ በኋላ ጣሊያኖቹ ምናልባት ወደ አዲግራት ከደረሱና ከጀነራል ባራቴሪ ከተቀላቀሉ በኋላ የእርቁን ነገር ያፈርሱ ይሆናል በማለትና በመጠራጠር በእናንተ ወገን 10 መኳንንቶች ስለመያዣ ሆነው ከኛ ጋር ይቆያሉና የቀሩትን መኳንንቶችና ወታደሮች ይዘህ ሂድ ብለው ለማጆር ጋሊያኖ ቢያስታውቁት፣ እነዚህማ ከቀሩ እንደምን አድርጌ እሄዳለሁ? እገሌማ አኪማችን ነው፣ እገሌም ዋና ሰራተኛችን ነው እያለ ልዩ ልዩ ምክንያት ያቀርብ ጀመር። አጼ ምኒልክ ግን የእርቁን ነገር እሳቸው ያፈረሱ እንዳይመስሉ ነበር እንጂ እነዚያን 10 መኳንንቶች ይዤ አስፈራራለሁ ለማለት ሐሳብ አልነበራቸውምና ራስ መኮንን ተነጋግረው እንዲጨርሱ ፈቃድ ሰጥቷቸው፣ ራስ መኮንንም እንደ ኢንተርናሽናል ደንብ ተነጋግረው ሁሉንም ይዞ እንዲሄድ አደረጉለት። ለማጆር ጋሊያኖም ባለመደገፊያ ኮርቻ የተጫነች ማለፊያ በቅሎ ሰጥቶት፣ ለመኳንንቱም እንደየማዕረጋቸው አንዳንድ በቅሎ ሰጥቷቸው፣ ለቃቸውም ማንሻ 700 ያህል ግመሎች ከእንደርታ ዙሪያ በኪራይ አስፈልገው ሰጥቷቸውና ጣሊያኖች እቃቸውንም መሳሪያቸውንም እየጫኑ በጥር 15 ቀን ከመቀሌ ተነስተው ከሉል ራስ መኮንን የሚሸኙ መኳንንቶችና ወታደሮች ተቀብለው ወደ አዲግራት ተጓዙ። ከመቀሌ በዳጋ ሐሙስ አድርጎ ወደ አዲግራት የመንገዱ ርዝመት 120 ኪሎ ሜትር ይሆናል። ማጆር ጋሊያኖም ወደ አዲግራት በቀረበ ጊዜ ጀነራል ባራቴሪ የአንድ ሰዓት መንገድ መጥቶ አንገቱን አቅፎ እየሳመ በክብር ተቀበለው። አጼ ምኒልክም ከመቀሌ ተነስተው ወደፊት እየገፉ ይሄዱ ጀመር። ምክንያቱም ፌልተር የእርቁን ነገር ከጀነራል ባራቴሪ ተነጋግሬ እመለሳለሁ ብሎ ከሄደ በኋላ ሳይመለስ ስለዘገየ ነው። በጥር 21 ቀን ሐውዜን ላይ ሰፍረው ሳሉ ሙሴ ፌልተር መጥቶ ተገናኘ። ሐውዜን የሐራማት ዋና ከተማ ነው። የተቆረቆረውም በደጃዝማቹ ቤ ዘመን ነበር። ሙሴ ፌልተርም የመጣበትን ምክንያት በተጠየቀ ጊዜ ከመቀሌ የወጡት ጣሊያኖች ወደ አዲግራት እስቲገቡ ድረስ የእርቁን ነገር ለመጨረስ አይቻልም ለማለት ነው ብሎ መለሰ። አጼ ምኒልክም ይህን በሰሙ ጊዜ በመቀሌ የነበሩትን ጣሊያኖች ከነቃቸውና ከነመሳሪያቸው መስደዴ የእርቁ ነገር ፈቃሪ መሆኑን ይመሰክራል። አሁንም የእርቁን ነገር ብትጨርሱ መልካም ነው። ጦርነት ብትፈልጉ ኃይል እግዚአብሔር ነውና እንዳመጣጣችሁ እቀበላችኋለሁ ብለው ቢመልሱለት፣ የእርቁስ ነገር ፈቃዱ ከሆነ እኔም ወደ አዲግራት ተመልሼ ከጀነራል ባራቴሪ ምላሽ ተቀብዬ እስከመጣ ከዚህ ከሰፈሩበት ከሐውዜን ተነስተው ወደፊት እንዳይጓዙ ቃሎን ይስጡኝ አላቸው። አጼ ምኒልክ ግን ሙሴ ፌልተር እንደዚህ ማለቱ ጀነራል ባራቴሪ ጦርነት የሚያደርግበትን ስፍራ እስኪመርጥና እስኪያዘጋጅ ቀኑን ለማስረዘም እንጂ ለእርቅ አለመሆኑ ልባቸው ስለተረዳው በሐውዜን ለከብት የሚበቃ ሳርና ውሃ የለምና ሳርና ውሃ በሚገኝበት ቦታ ሆኜ ብጠብቃችሁ ይሻላል ብለው አሰናብተው ሰደዱት። ከሐውዜንም ተነስተው በወር አልፈው በፈረስ ማይ አድርገው ዛታ ከሚባለው አገር ሲደርሱ ማጆር ሳልሳ የተባለ አንድ የጦር አለቃ ከጀነራል ባራቴሪ ተልኬያለሁ ብሎ መጣ። ለሱም በጅሮንድ ባልቻን ባልደረባ ሰጥተው በዚያው ድንኳን አስተክለው በክብር አስቀመጡት። በማግስቱም ልዑል ራስ መኮንን ከአጼ ምኒልክ እንደታዘዙት ከራስ ቢትወደድ መንገሻና ከአቶ ሀብተ ጊዮርጊስ ጋር ሆነው ሜጀር ሳልሳ ተልኮ የመጣበትን ጉዳይ ቢጠይቁት፣ የእርቁን ነገር ተነጋግሬ ለመጨረስ ከጀነራል ባራቴሪ ታዝዣለሁ። የእርቁም ሐሳብ ከዚህ ቀጥሎ ያለው ነው። እስካሁን ድረስ በተደራችን የደረሰበትና ሰንደቅ ዓላማችን የተተከለበት እስካላጊ ያለው ሀገር በኢጣሊያ ጥግ ሆኖ ለመኖር እንዲፈቀድልን። ሁለተኛ አጼ ምኒልክ በትግራይ መቆየታቸው ቀርቶ በቶሎ ወደ ሸዋ ተመልሰው እንዲሄዱ ሁሉም ለአምስት ዓመት እንዲጸና የሚል ነው። ሉል ራስ መኮንንም ይህን እጅግ የሚያሳዝን ቃል ሰምተው ከራስ ቢትወደድ መንገሻና ከአቶ ሀብት ጊዮርጊስ ጋር ሆነው ለአጼ ምኒልክ ባስታወቋቸው ጊዜ መቼም ቢሆን ጣሊያኖች እርቅና ሰላም ፈላጊዎች እየመሰሉ እኛን ለማታለልና ቢቻላቸውም አደጋ ለመጣል ነው እንጂ እርቅ አለማሰባቸውን ተረድቻለሁ። አሁንም እኔ ራሴ ወደ ዘመቻው የመጣሁት ወሰን አልፋችሁ መጣችሁ የተከላችሁትን ሰንደቅ ዓላማ አስነቅዬ ወደ መጣችሁበት እንድትመለሱ ለማድረግ ነው እንጂ በአገሬ በኢትዮጵያ የጣሊያን ሰንደቅ ዓላማ እንዲተከልባት ለመፍቀድ አይደለምና እንታረቅ ያላችሁ እንደሆን አዲግራትን ለቃችሁ መረብን ተሻግራችሁ ለነጋዴ መስፈሪያ ብዬ በሰጠኋችሁ በአስመራ ተቀመጡ። የውጫሌንም ውል 17ኛውን ክፍል ሰርዙልኝ። ይህን የኔን አንቀበልም ብትሉ ግን እርቁ ይቅር እንጂ ሌላ ነገር ለማድረግ አልችልም ብለዋል ብላችሁ ንገሩትና ተመልሶ ይሄድ አሏቸው። ከጦርነቱ በኋላ ግን ወሰኑ ያው መረብ ሆነ። ማጆር ሳልሳም ያጼ ምኒልክን የውል ሐሳብ በሰማ ጊዜ ሐሳቡ ባለመፈጸሙ እያዘነ ወደ አዲግራት ተመለሰ። ጀነራል ባራቲሪም የአዲግራትን ምሽግ መገናኛና መሰብሰቢያ አድርጎ የጦርነቱን ስፍራ ለመምረጥ ወታደሮቹን እያሰለፈ መድፉን መትረየሱን እየጫነ ወደ እንኪጨው ጉዞ ጀመረ። አስባትና ለጃቻጎስ ተፈሪ ከጣሊያኖች እየከዱ ወደ አጼ ምኒልክ ስለመግባታቸው። አስባት የአጋሜ ባላባት የሰባጋዲስ የልጅ ልጅ ናቸው። አሉላ ከራስ መንገሻ ጋር በተኮራረፉ ጊዜ አስባትም በሴራው ውስጥ አሉበት ተብለው ተጠርጥረው ነበር። በአንድ ወገንም ለጣሊያኖች የትግሬንና የራስ መንገሻን ወሬ ያቀብላሉ እየተባሉ ይታሙ ነበርና በዚህ ሁሉ ምክንያት ራስ መንገሻ ከነ ልጆቻቸው አስረው በአምባሰላማ አስቀምጠዋቸው ነበር። ነገር ግን በኳቲት ጦርነት ጊዜ ጣሊያኖች ፈተው እንዳይወስዷቸው ከአምባሰላማ ወደ አላጊ ሄደው እንዲታሰሩ አደረጉ። ከዚህ በኋላ ጀነራል አሪሙንዲና ሜጀር ቶዞሊ ራስ መንገሻን እያባረሩ አላጌ በተደረሱ ጊዜ ራስ ስብሃትን ከነ ልጆቻቸው ፈተው ካላጌ አስወረዷቸው። ወዲያውም ወደ ጀነራል ባራቲሪ ሄደው በተገናኙ ጊዜ የእንደርታን ግዛት ሾሜ ያለው ብሎ ደስ አሰኛቸው። ፊትም ለኳቲት ጦርነት አጋሜን ለደጃቻጎስ ተፈሪ ሰጥቶት ነበር። ይህም መደረጉ የትግሬ መኳንንት እንደነ ራስ ስብሃት እንሾማለን እያሉ ከራስ መንገሻ እየከዱ እንዲገቡለት ለማድረግ ይሆናል እንጂ እንደርታ የራስ ስብሃት አጋሜ የደጃቻጎስ ግዛት ሆኖ እንዲቀር አልነበረም። ልዑል ራስ መኮንንም ከቀሩት ራሶች ጋር በግስጋሴ ወደ አላጌ መምጣታቸው በተሰማ ጊዜ ጀነራል ባራቲሪ ራስ ስብሃትን የፋኖ ወታደር ሁሉ አለቃ አድርጎ ወደ አላጌ ሰዷቸው ነበርና ማጆር ቶዞሊ ጋር ሆነው ባላጌ ሲዋጉ ብለው ድል ሆነው ቶዞሊ ሲሞት እሳቸው ሸሽተው አመለጡ። እንደዚህም ሆነው ከጣሊያኖች ጋር ቆይተው ሳሉ ከመቀሌ ጦርነት ጀምሮ በአጼ ምኒልክና በጣሊያኖች መካከል የታሰበው ጦርነት ቀርቶ ሰላምና እርቅ ሊሆን ነው እየተባለ ሲወራ ነበርና አሁን የእርቁ ነገር ቀርቶ ሁለቱም ወገኖች ለጦርነት መሰናዳታቸው ቁርጡ በታወቀ ጊዜ ራስ ስብሃትና ደጃቻጎስ ባንድነት ተማክረው እኛ ወደ ጣሊያኖች መግባታችን ራስ መንገሻ ቢያስቀይሙን እሳቸውን ብቻ ይጎዳን መስሎን ነበር እንጂ የሀገራችንን የኢትዮጵያ ነጻነት የሚያጠፋ የንጉሳችንን ክብር የሚያዋርድ ጠላትማ ሲመጣ ከጠላት ጋር ሆነን እንደምን ንጉሳችንን እንወጋለን? እናታችንን ኢትዮጵያንስ እንደምን እንከዳለን? እንደዚህማ ብናደርግ እግዚአብሔርስ በነፍስና በስጋችን ይፈርድብን የለምን? ተባብለው ከጣሊያኖች የተቀበሉትን የጦር መሳሪያ እንደያዙ ያካለ ጉዛይን ሰዎች አስከድተው ወደ ማታ በአስር ሰዓት ከሰፈር ተነስተው እንቢልታ ያስነፉ በግልጥ ይጓዙ ጀመር። የጣሊያንም የጦር አለቆችና ወታደሮች ለመናፈስ ለሽርሽር የሚሄዱ እንጂ በግልጥ እንቢልታ ያስነፉ ከርተው ይሄዳሉ ብለው አልጠረጠሯቸውም ነበርና ያጀቡን ማማርና የሚሄዱበትን መንገድ በመነጽር እያዩ ዝም አሏቸው። ወዲያውም ቀኑ እየመሸና ሰዓቱ እየጨለመ ሲሄድ ያለ ስጋት ይጓዙ ጀመር። ለሊቱንም ሲጓዙ አድረው ጠዋት ሲነጋ አለቃ ባለው በኢጣሊያ ሰራዊት ላይ አደጋ ጥለው አንድ ሰው እንኳን ሳያመልጥ ሁሉንም ገደሏቸው። ይህም ወሬ በተሰማ ጊዜ ማጆር ባሊ የሚባለው ከንቂጫው ሂዶ እንዲረዳ ታዘዘና በግስጋሴ ቢሄድ አለቃ ያሉት ጣሊያኖችና ባሽባዙ ቆች አልቀው እነራስ ስፋትም አምልጠው ከሄዱ በኋላ ስለደረሰ በጣም አዘነ። ነገር ግን እንዳጋጣሚ ከነገር ያልገቡ ከጦርነቱም ያልነበሩ 27 የሚሆኑ ባላገሮች በዚያው ዙሪያ ስለተገኙ እነዚያን አሲዞ የፊጥኝ እያሰረ ሆዳቸው እያስተኛ በጠመንጃ ሳንጃ ጀርባ ጀርባቸውን እያስወጋ አስገድሎ ቁጭቱን ተወጣባቸው። ከዚህም በኋላ የሞቱትን ሰዎች ሬሳ አስቀብሮ ሲጨርስ ወደ እንኪጨው ተመለሰ። እነራስ ስፋት ግን ካሊቋ አልፈው ሳግሬን በሚባል ስፍራ ላይ ያሉትን ጣሊያኖች ፈጅተው ወደ ደብረ ታህሰስ ሲደርሱ ኮሎኔል ክሪስቶፈር ከሚባለው ጋር ጦርነት ቢገጥሙ ድል አድርጎ መለሳቸው። ከዚህም በኋላ ወደ አጤ ምኒልክ ተላልከው እንዲመጡ ከተፈቀደላቸው በኋላ መጥተው ተገናኝተው ከጣሊያኖች ጋር ሆነው በሰሩት ባለፈው ስራቸው መጸጸታቸውን እየገለጹ ተናግረው የጦርነቱንም አኳኋን ተናግረው ሲጨርሱ የማዕረግ ልብስና መሳሪያ ተሸልመው ወደ አጋሜ ተመልሰው ሄዱ። አጋሜም የኖሩበትና መውጫ መግቢያውን ያወቁት አገራቸው ስለሆነ ካንዱ ወደ አንዱ እየተዘዋወሩ ከአዲግራት ወደ አንኪጨው በሚመላለሰው ጓዝ ላይ አደጋ ጥለው ብዙ ሰዎች ፈጅተው ስንቅ የተጫኑ 700 ያህል ግመሎችና አጋሰሶች ቢያገኙ ሁሉንም በጎራዴ ቋንጃቸውን እየመቱ ጣሏቸው። የተጫነውንም ዕቃ ሁሉ ባላገር እየተዛረፈ ወሰደው። ከዚህም በኋላ በአጋሜ ጀርባ ዞረው ከአስመራ ከምጽዋ ጋር የሚያገናኘውን ስልክ ሁሉ እየቆራረጡና እየበጣጠሱ ጨረሱት። ጣሊያኖችም ይህን የመሰለ ትልቅ ጉዳት ስላገኛቸው እነራስ ስፋትን እየፈለጉ ለመያዝ ምንም እንኳ በብዙ ቢጥሩ ሳይሆንላቸው ቀረ። አጼ ምኒልክም ከየሃ ተነስተው ገንደብታ ላይ ሰፍረው ሳሉ ጣሊያኖች ከንኪጨው ምሽጋቸው መጥተው አደጋ ይጥላሉ እየተባለ ይወራ ነበርና ስመጥሩ አርበኛ አሽከራቸውን ቀኝ አዝማች ታፈሰን ወደ አንድ ተራራ ዘልቀህ የጣሊያኖችን ሰፈር በመነጽር አይተህ ተመለስ ብለው ልከውት ነበርና እርሱ ወደ ረጅም ተራራ ወጥቶ ሲመለከት ብዙ የጣሊያን ወታደሮች ከምሽጋቸው ወጥተው እሱ ወደ ቆመበት ተራራ እግር ሲመጡ ቢያይ ከእርሱ ጋር 100 ያህል ወታደሮች ነበሩና እነዚያኑ ይዞ ወርዶ መታኮስ ሲጀምር እየሸሹ ወደ ምሽጋቸው ተመለሱ። ቀኛዝማች ታፈሰም ተመልሶ መጥቶ ያየውንና የሰራውን ሁሉ ቢነግራቸው መኳንንቶቻቸውን ሰብስበው የጣሊያኖች ሐሳብ በጉድባና በምሽግ እየሆኑ እኛን ብዙ ቀን ለማስቸገር ነው እንጂ በሜዳ ወጥተው ጦርነት ለማድረግ አይመስለኝምና ወደ ሐማሴን መንገድ አቅንተን ብንሄድ ይሻላል በማለት ምክንያታቸውን ቆረጡና በገንደብታ ተጉዘው አሳይ በሚባለው ከአባ ገሪማ ጉልት አልፈው በየካቲት 14 ቀን አድዋ ከተማ ገቡ። በዚያም ተሰልፈው ቢጠብቋቸው ጣሊያኖቹ ከምሽጋቸው ሳይንቀሳቀሱ ቀሩ። በማግስቱም ልዑል ራስ መኮንንና ራስ መንገሻ ዮሐንስ፣ ራስ ቢትወደድ መንገሻ፣ ፊት አውራሪ ተክሌ፣ ፊት አውራሪ ገበየው፣ ሊቀመኳስ አድነው፣ ودفيت اسكمر بكبلو اندي تبكو تازو نبرنا منقر كجمرو بهالا وانزو تشلو بمدرك اتشو مكنا وها سلتا شقرو كتو نبات شولو تمرلسو بيكاتيت اسرا سدستكن يطاليان وتدروش يتسلفو كمشيقات شو موتات جمرو عالتبالنا دجاج بشاه ابوينا دجاج والدي وداو تتقتو زبسي تبكو انديادرو تازسونا هلو بمازستوم عاسي منيريك يفيتون بفيت يغالاون بغالا يكنيون بكن يقراون بقرا السلطو الساتشو بمكاك كالهونو بيوتو تعليانو تشم تملسو ودمشيقاتشو قبتو عالتبالنا بزينا در اتشك تنادلو مكوانو توقل زاري بزيادران نغطوات مشيقون بهاي القبتن انو وقالن بمالت مكر كچر رسو بغالا يتقريو قش راس منقشا يهن بيسمو جانوي قدبا قدبونا مشيق مشيقو بتاك امتا تلات لاي بهاي الكقبال سراوي تاتشلين كماس چرس بكا منمتاكم اناغن يمنا يهن اگر انداي الدرب جانوين اسمل اللو ايالو سلطان اقرو ملكام مكرنو تبالنا ودى سفر تملسو كزيان قدمو يمحمد انفارين مكداف يراس ولد جورجيسن يتجس تسماننا يأزاج ولد صادقن ودعوصا مزمت فكت جم تجلس السفن نبرنا الزياء كمحمد انفاري قارتو عدتو بزو شي سووج قلو دلار قوز نورو يمسترات شوني عزو مالك تنيوج بيكاتي تخايو لستكن عدو عقبتو لازي منيني سلطان عقرو بسفرو هلو تلك دستا هنا ودعو قدو يامارنونا إنيام ميكانانا اللي يتبالى بي يسواف انت تنبيت سنقر عمشة سلا عدوى طور النت هاسي من ليك كما قد يجمرو يتجمرو يأركون ققر يمي فلسمو نقرو هلو هودا جنة تجرسو ودشوا يمي ملسو مسلوع تشعو نبر جنرال باراتي ريغن لنقرو وز إيساد يتمتشكان الناس فرافة اللقو عدقا لمتال نبارنجي يأركو نقر اندي فتسام على مصابون سلتردوس ودفيت إيقفو يهدو جمر بيهونم لازم اچاو كتنسو عمستن ياور ياهل بمهونو لسراوي تاچو يمي بكاسن كالتقين يم نبار عدوان كقبو بوهلا تورنتو بمهارو يمي جمّر سلم السراجو ولتكنهال يتسلفو بيوتو تاليانوش كمشيقاتشو يمّايوتو هونو بعد ديقرات النابل كيشو وده تسرّو مشيقنا قلبا قبتو انداي واقو بتام تنكرّم هونو سمتو نبّر سلزيف كاز ايمن ديك سراويت تسوستاندو سنك لما فلق وده شري وده تنبين اسكت اللم تدرس تبتات تنه عندهم يأكسون سيون البيت الفرستيان النسى اللي معلى ليالة وداكسون هيدو نبار يهن كوان مدربو يطور على كوتشو سايد تنككو بمكرتات شو نونجي بيطور النتكيزي انت لبهونو بيتاز زبت سفرات انتو ثلاثة متبابك نبار انجي بيت الفرستيان النسى اللي معلو قدام النادر عالو بلو يعلى فقاد كسفر مهيد يمايك قبامهونو بيطور النتك يتاوكانو بيونم اكزيابير فقاد النار ليه تيتشمربت يكبدو كلو يقلل لنا تاليانوج بانكي چو سفرو سالو غبر اكزيابير النا او عالوم يميبالو سالاوج عبج تو نبرنا النزياء ودعدوا يمتو باسي منيليك سفر يايوتن النا يسموتن هلو يوصلو لجنرال باراتيري ينقرو نبر سلمونم باتولدو اتيوبياوي يهونسو كلو لاغرو نسانت ለንጉሱ ክብር ተቆርቋሪ ነውና ምንም ከጣሪያኖች ገንዘብ ቢቀበሉ በልባቸው እናታቸውን ኢትዮጵያን ንጉሳቸውን አጼ ምኒልክን አልከዱም ነበርና ከጣሊያኖችም ያዩትንና የሰሙትን እያመጡ ለአጼ ምኒልክ መንገር ጀምረው ነበር እነዚህም ሁለት ሰላዮች ወደ ጀነራል ባራቲሪ ሄደው ያጼ ምኒልክ ሰራዊት ስንቅ ስላለቀበት በሽሬ بتنبين بتعلم بأقسم تبتنو كاس ايمن يلي قاري اللو سرايس اجيب تكتنو النا زاري ويمنقى تورنت بتقسم با ባንዳፍታ ድል ታደርጋለህ ብለው ነግረው አንድ ወገን ደግሞ ዳርሴ ምኒልክ ልከው ለጀነራል ባራቴሪ ረዳቱ ወይም ተክላይ የጦር አለቃው መሆኑ ያልታወቀ ጀነራል ባልዲሴራ የሚባል ከብዙ ሰራዊት ጋር ከጣሊያን አገር መጥቶ መሰዋ ገብቷል እየተባለ ይወራልና ዛሬ ወይም ነገ ጦርነት ካልገጠሙ ነገሩ ሁሉ የሚያስፈራ መሆኑን ይወቁት። ለጀነራል ባራቴሪ ያጼ ምኒልክ ሰራዊታቸውን ሁሉ ስንቅ ለመፈለግ ተበትኖ ብቻቸውን ናቸውና ዛሬ ወይም ነገ ጦርነት ብትጀምር ይሻላል ብለን ነግረናዋልና እንዲጠነቀቁበት ይሁን ብለው ልከው ነበር። ጀነራል ባራቴሪም በየካቲት 22 ቀን 1888 ማታ በ12 ሰዓት ሰራዊቱን አሰልፎ ከንኪጫው ተነስቶ ለሊቱን ሲጓጓድሮ 10 ሰዓት እንዳባገሪማ ደረሰና ጀነራሎቹን በደንብና በጥራት አሰልፎ ጦርነት እንዲጀመር አደረገ። የጣሊያኖች አሰላለፍ ከዚህ እንደሚከተለው ነበር። ጦርነት እንዲደረግበት የተቆረጠው አምባ በሰማያታ ተራራና በሰዶዳ ተራራ መካከል ያለው ተዳፋት ቦታ ነበር። በስተግራ ጀነራል አልቤርቶኒ የሚያዛቸው መድፈኞችና ወታደሮች ተሰልፈው ነበር። በስተቀኝ ጀነራል ዳቦር ሜዳ የሚያዛቸው መድፈኞችና ወታደሮች ተሰልፈው ነበር። በመካከል ጀነራል አሪሞንዲ የሚያዛቸው መድፈኞችና ወታደሮች ተሰልፈው ነበር። በደጀን ጀነራል አሌና የሚያዛቸው መድፈኞችና ወታደሮች ተሰልፈው ነበር። እነዚህም በቀር በየተራራው ላይ የሆኑ የጦርነቱን አኳኋን እያዩ ለገሌ ጦር ረዳት ይድለት፣ እገሌ ወደፊት ይክፋ፣ እገሌ ወደ ኋላ ያፈግፍግ እያሉ ትዕዛዝ የሚሰጡ የጦር አለቆች ነበሩ። ትዕዛዝም የሚያቀባብሉ ፈረሰኞች በየስፍራው እየቆሙ ይጠባበቁ ነበር። የጦር አለቆችም ሲቆስሉ በቶሎ እየወሰዱ የሚያክሙ ሐኪሞች የተለየ ስፍራ ተደርጎላቸው ነበር። ይህም ሁሉ ከተሰናዳ በኋላ ጀነራል አልቤርቶኒ በተሰለፈበት የራስ መንገሻ ዮሐንስ ዘበኞች ባሉበት በኩል ከሌሊቱ በ11 ሰዓት ተኩስ ተጀመረና ሲዋጉ ሁለት ባሽ ባዙቆች ስለተማረኩ ወሬ ቢጠይቋቸው ጀነራል ባራቴሪ ከንኪጫው ያሉትን ጀነራሎችና የጦር ሰራዊቱን በሙሉ ይዞ መጥቷል ብለው ተናገሩ። አጼ ምኒልክም ትልቁን አርበኛ አሽከራቸውን ቀኛዝማች ታፈሰን አዘው ከማታው ጀምሮ በሰፈሩ ዙሪያ እየሄደ የዘበኞቹን ትጋት የጠላቶችንም ወሬ ሲጠይቅ አድሮ ነበር። በራስ መንገሻ ሰፈር በኩል ተኩስ መጀመሩን ሰምቶ ወዲያው በፍጥነት መጥቶ ለአጼ ምኒልክ አስታወቀ። አጼ ምኒልክም በጅሮንድ ከተማንና የፈረስ ዘበኛውን አለቃ በፍጥነት ሄዳችሁ ራስ መንገሻ እርዱ ብለው ላኩና ወዲያው ታጠቅ እያሉ በየሰፈሩ አስለፈፉ። 12 ሰዓትም በሆነ ጊዜ የጦርነት ልብሳቸውን ለብሰው ከድንኳን ብቅ ባሉ ጊዜ በቀኝና በግራ በፊትና በኋላ ያለው ሰራዊታቸው ባንዳፍታ የጦርነት ልብሱን እየለበሰ ከቀፎ እንደወጣ ልብ መስሎ እየተፋከረ ጦርነት ወደ ተጀመረበት ስፍራ ይሮጥ ጀመር። የኢትዮጵያ ሕዝብ እንኳን ወታደሩ ባላገሩና ነጋዴውም ካህናቱ ሳይቀሩ ስለ አገራቸው ነጻነት፣ ስለ ንጉሳቸው ክብር ሲሉ ሞታቸውን የማይፈሩ ጀግኖችና ቆራጦች ናቸውና የመድፉንና የጠመንጃውን ተኩስ ሳይፈሩ በሰልፍ ውስጥ ገቡበት። የፊተኛው ሲወድቅ የኋለኛው ወደፊት ከመገስገስ በቀር የወደቀውን ላንሳ፣ ደክሞኛልና ልረፍ አይልም ነበር። እቴጌ ጣይቱም በክፍላቸው 5000 ወታደር ነበራቸውና ምንም ሴት ብሆን በዛሬው ቀን በድንኳን ውስጥ ተቀምጫሉ ልም ብለው በሰልፉ መካከል ሆነው አይዞህ በርታ እያሉ ይሰግዱት ነበር። ሊቀ ጳጳሱ አቡነ ማቴዎስም ከየደብሩ አለቆችና ከድንባሮ ማርያም ካህናት ጋር በአንድ ስፍራ ቆመው ወደ ጦርነቱ የሚገባውን ወታደር እግዚአብሔር ይፍታህ እያሉ ያናዝዙ ነበር። የጦርነቱም አኳኋን አለቃውም ጭፍራውም ፍየል እንዳየ ነብር በየፊቱ ከመሮጥና ከመግደል በቀር ባንድነት ቆሞ ለመዋጋት አያስብም ነበር። እንኳን የጭፍራለቆች ደጃዝማቾችና ራሶቹም ቢሆኑ በፈረስ ይሆኑ አንደኛውን እየጋለቡ ይገሉ ነበር። በጠመንጃ መግደልንም ከጉብዝና ስላልቆጠሩት በጎራዴ ለመግደል ይሽቀዳደሙ ነበር። ይልቁንም ተራውት ተደር ከመግደል ይልቅ የጦር አለቆችን መግደል ጀግንነት ነው ይያሉ ተራውን ወታደር ይያለፉ በቆቡና በልብሱ የወርቅ ምልክት ያለበትን የጦር አለቃ ይፈልጉ ነበር። ይህንንም በመሰለ በጀግንነት አቋን ስድስት ያህል እንደተዋጉ የጣሊያን ጦር ድል ሆነና መሸጅ ጀመረ። የአጼ ምኒልክም ሰራዊት እየተከታተለና እየቀደመው የተራራውን ጫፍ ያዘ። ጀነራል ባራቲሪና ጀነራል አሪሞንዲ ሌሎችም የጦር አለቆች ሽጉጥ እያጎረሱ ጎራዴ እየመዘዙ የጣሊያን ሰራዊትን አትሽሽ እያሉ ለማስፈራራት ቢሞክሩም እምቢ ብሎ እየጣላቸው ሸሸ። እቴጌ ጣይቱ በማናቸውም ቢሆን ለእርዳታ ይፋጠኑ ነበርና በአንድ ስፍራ ትልቅ አጅባር ድንኳን አስተክለውና ተቀምጠው ከእሳቸው ጋር ያሉትን ዘበኛቸውን ገረዶቻቸውን ሁሉ ወይዛዝሩ ሳይቀሩ በገንቦ በእርኮት ይህንንም በመሰለው ሁሉ ውሃ እያስቀዱ ቁስለኛውን ሁሉ እያስነሱና እያስመጡ ውሃ ያጠጡት ነበር። እዚህም በርራይ ስራቸው የጣሊያን ቁስለኞች እንኳ እያስነሱ ውሃ ያጠጧቸው ነበርና ትልቅ ምስጋና አገኙ። ዘጠኝ ሰዓትም በሆነ ጊዜ የአጼ ምኒልክ ጀግኖች ቁስለኛቸውንና ከጣሊያን የማረኳቸውን ምርኮኞቻቸውን እየያዙ ወደ ሰፈር መመለስ ጀምረው ነበርና እቴጌ ጣይቱ ይህንን አይተው ከእኔ ድንኳን እያሳረፍ ተመለስ፣ ምርኮኛንም እኔ ዘበኛ አስጠብቅልሃለሁ እያሉ ያስለፍፉ ነበር። በስተግራም በኩል ያሉት የጣሊያን ወታደሮች በርትተው ሲታኮሱ ነበርና አጼ ምኒልክም በዚያ በኩል ያለው የጣሊያን ወታደር ድል ሲሆን አልመለስም ብለው በአስራ ሁለት ሰዓት ለጊዜው ተኩሱ ተግ ማለቱን አይተው ከማታው በአንድ ሰዓት ወደ ሰፈር ተመለሱ። ቢሆንም ከሌሊቱ እስከ አምስት ሰዓት ተኩሱ አላቆመም ነበር። ሰራዊቱም ከወገኑ የቆሰለውን በከብት የሞተውንም በቃሬዛ እየያዘ ወደ ሰፈር ሲገባ አደረ። ነገር ግን ምንም ድሉ የኢትዮጵያና የአጼ ምኒልክ ቢሆንም ከሚወዷቸው መኳንንቶቻቸውና ከአሽከሮቻቸው ብዙ ስለሞቱባቸው በሰፈራቸው ትልቅ ሐዘን ተደርጎ ነበር። ተፈጸመ። ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ። በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው ሰጠኝዎት ዛሬ በነጻነት ሰው ተከፍሎበታል ከደምና ከአጥንት ስንት ወገን ወደቀ።